በተደጋጋሚ እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወራጆች እንደምን አመሻችሁ። ቸርነቱ የጠበቀን በእድሜያችን ላይ የዛሬዋን ቀን ጨምሮ የሰጠን ምስጋና ገንዘቡ የሆነ አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ የሚኖረን ትምህርት ርዕስ ዓለምን አትውደዱ የሚል ነው። ዓለምን አትውደዱ። ይሄ ቃል በቤተ ክርስቲያናችን በመጀመሪያ በቅዱስ መጽሐፍ ውስጥ ተጽፎ የምናነበው ቃል ነው። ከዚያ ቀጥሎ ደግሞ ቅዱስ መጽሐፍን በዝማሪያዋ የምትጠቀምበት ቤተክርስቲያናችን በቅዳሴ መካከል ቅዳሴ ከሚቀድሱ ልዑካን ውስጥ ንፍቁ ዲያቆን ወይም ረዳት ተጨማሪ ዲያቆን ለዕለቱ የተዘጋጀለትን የመጽሐፍ ቅዱስ ክፍል ንባብ ካነበበ በኋላ ሲፈጽም ወንድሞቼ ሆይ ይህንን ዓለም አትውደዱ፣ ዓለሙ ኃላፊ፣ ንብረቱ ኃላፊ፣ ሁሉም ኃላፊ ነውና ብሎ ነው የሚደመድመው። በቅዱስ መጽሐፍ ይሄ በዚህ መልክ የተጻፈ ኃይለ ቃል ምን ለማስረዳት ነው በዚህ መንገድ የተጻፈው? ዓለምን አትውደዱ ማለት ምን ማለት ነው? ይህንን ነው ዛሬ እግዚአብሔር ፈቃድ የምንመለከተው። እግዚአብሔር አምላክ የምንማረውን በየልቦናችን እንዲያሳድርብን ቅዱስ ፈቃዱ ይሆንልን። በመጀመሪያ ይሄ ኃይለ ቃል የሚገኝበት ክፍል አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ጀምሮ እስከ 17 ነው። እንደዚህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል ቅዱስ ዮሐንስ። በቅዱስ መጽሐፋችን ውስጥ የሚገኙ አምስት መጽሐፍትን ጽፎልናል። ቅዱስ ዮሐንስ ከጌታችን የተማረ ፍቅርን በቃል ሳይሆን በሕይወቱ በተግባር የገለጠ፣ ስለ ፍቅርም ደግሞ በጻፈው መልእክቱ በሕይወት ከኖረበት ተነስቶ የጻፈልን ሐዋርያ ነው። ቅዱስ ዮሐንስ ይህንን የጻፈው ከጌታችን የተማረውን ወስዶ ነው። ጌታችን ስለዚህ ስለ ዓለም ወይም ዓለምን መውደድ እንደሌለብን በሁለት አጋጣሚዎች በቅዱስ መጽሐፍ ውስጥ እንዳስጠነቀቀን ቅዱስ መጽሐፋችን ያስረዳል። ያስጠነቀቀን አንደኛ እኔ ከዓለም አይደለሁም እያለ ነው። እኔ ከዓለም አይደለሁም፣ ዓለም የራሱ የሆነው ይወዳል። እኔ ከዓለም ብሆን ኖሮ በወደደኝ ነበረ። እኔን ጠልተውኝ እንደሆነ እናንተን ይጠሏቸዋል። እኔን አሳደውኝ እንደሆነ እናንተንም ያሳድዷቸዋል። እኔ ከዓለም ስላልሆንኩ አሳደዱኝ፣ ጠሉኝ ማለት ነው። ከዓለም አለመሆኑን በማስረዳት እኛም ደግሞ ከዓለም አለመሆናችንን በመግለጽ ነው ጌታችን ስለዚህ ዓለምን መውደድ እንደሌለብን ያስረዳን ያስተማረን። በቅዱስ መጽሐፍ ውስጥ ዓለም በብዙ መንገዶች ተገልጦ ተቀምጧል። ዋና ዋናዎቹ ግን ሶስት ናቸው። ለምሳሌ የመጀመሪያው ይሄ ሁላችን የምንኖርበት ተፈጥሮ የሚገኘው ዓለም በቅዱስ መጽሐፍ ውስጥ ዓለም ተብሎ ተገልጦ ይገኛል። ህንፃ ያለበት፣ የምንሽከረከርበት መኪና ያለበት፣ ማነው ሜዳ ያለበት፣ ዛፎች ያሉበት፣ እንስሳት፣ ሰው፣ ይሄ ሁሉ ያለበት ከላይ በሰማይ የተከደነው በምድር ጥልቅ በሆነው ምድር የተሸፈነ የዓለም ክፍል ከፍ ብለንም ዝቅ ብለንም ልንደርስበት የማንችለው እግዚአብሔር ግን ወደ ውስጥም ጠልቆ የሚያውቀው ከፍ ብሎም ደግሞ ከሱ በቀር የሚመረምረው የሌለው ፍጥረት ፈጥሯል። ይህ ፍጥረት ዓለም ተብሎ በቅዱስ መጽሐፍ ውስጥ ተገልጿል። ሁለተኛው በዚህ ዓለም ውስጥ የጠፉ ሰዎች ራሳቸው ዓለም ተብለው ተገልጠዋል። የጠፉ ሲባል የዚህን ዓለም ፍላጎት ተከትለው የሄዱ ማለት በዓለማዊ ምኞት የሚኖሩ ሰዎች ራሳቸው የጠፉ ሰዎች ዓለም ተብለው ተገልጠዋል በቅዱስ መጽሐፍ ውስጥ። ሶስተኛውና የመጨረሻው የእግዚአብሔር ባልሆነ ኃጢአት ክፋት ባለበት ሰይጣን ፈቃዱን የሚያስፈጽምበት ስርዓትና ጎዳና ያለባትም ሰዎች የሚኖሩባት ስፍራ ዓለም ተብላ ተጠቅሳለች። እዚህ የምንኖርበት ዓለም ይባላል፣ የጠፉ ሰዎች ዓለም ይባላሉ። ሰይጣን ደግሞ ለራሱ ፈቃድ ሰዎችን የሚመራበት ጎዳና ያለባት ስፍራ በራሷ በብቸኝነት ደግሞ ዓለም ትባላለች። ቅዱስ መጽሐፍ ባጭሩ በእነዚህ በሶስት መንገዶች ነው ስለ ዓለም ይነግራል። ታዲያ ዓለምን አትውደዱ ሲለ ለምንድን ነው ያለ? ዓለም ራሷ ከሆነችው የተነሳ ነው ዓለምን አትውደዱ ያለ። መወደድ ያለበትንም መጠራት ያለበትንም አውቆ ያስተማረን ውደዱ ያለንን ብንወድ ጥሩ ያለንን ብንጠራ እንደምንጠቀም ያስተማረን ራሱ ምሳሌ አድርጎ እንዴት መኖር እንዳለብን ያሳየን አምላካችን መድኃኒዓለም ኢየሱስ ክርስቶስ ነው። እሱ ራሱ አስቀድሞ ከተናገረው በብሉይ በነቢያት በወላጆቹ ካስረዳው በተጨማሪ በአዲስ ደግሞ ስጋ ለብሶ ተመላልሶባት ይህች ዓለም የሆነችውን እሱ ስለሚያውቅ ምን እንደሆነ ዓለሙን ያውቋል። እኛ የምናውቀው በሂደት ነው። አንዳንድ ጊዜ አሁን በልጅነት የኖሩ የሰው ወገኖች ወደ ወጣትነት ሲደርሱ ተከስቶ የሚያዩት ነገር በሙሉ አዲስ ይሆንባቸዋል። ይሄማ ስምንተኛው ሺ ነው የሚሉ እንግዶች ተናጋሪዎች ይሆናሉ። ከእኛ በፊት የነበሩት እንደዚሁ በወጣትነታቸው እድሜ ስለ ዓለም እንደዚህ የሚሉበት እድል ነበራቸው። መጽሐፎች ሌጥት መጽሐፎች ስታገላግጡ የምትረዱት ይህን ነው። ተጽፎ እናነባቸዋለን። አሁን ምናየው አስከፊ ገጽታ ከጥቂት ዘመናት በፊት በነበሩ የሰው ወገኖች ዘንድ እንደነበረ መጽሐፎች ያስረዳሉ። ሰዎች በኖሩበት ዘመን ያለውን የዓለም ገጽታ ለማስረዳት የገለጧቸው ማለት ነው። እኛ እያየን ነው የምናውቃታል። እሱ ግን ስለፈጠራት ወዴት እንደምትሄድ ስለሚያውቅ መጨረሻዋ ምን እንደሆነ ስለሚረዳት ዓለምን ራሷን ስለሚያውቃት አትውደዱ አለ ጌታችን። አትውደዱ ምን አታድርጉ ያለ ምን አታድርጉ ነው ያለ? አትውደዱ ስለሚያውቃት። እንግዲህ በዚህ ክፍል አትውደዱ ተብሎ የተጠቀሰው ቁሳዊው ዓለም አለ። ይህን በዚህ ዓለም ያለውን ሁሉ የፈጠረው ማን ነው? እግዚአብሔር። በኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ስናነብ እግዚአብሔር ሁሉን ከፈጠረ በኋላ ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስንተኛ ቀን ነው? ስድስተኛ። ሁሉን ከፈጠረ በኋላ ያደረገውን ሁሉ አየ እግዚአብሔር። ነው ሁሉ እጅግ መልካም ነበር። መልካም ብቻ ምን ነበር? እጅግ መልካም ነበር። ማታም ሆነ ጠዋትም ሆነ ስንተኛ ቀን? ስድስተኛ ቀን። ስለዚህ ይሄን የምኖርበትን ቁሳዊውን ዓለም በደፈናው ማለት አይደለም። አታድንቁ፣ አበባ በየቀለማቱ ስታዩ አታድንቁ ማለት አይደለም። እያንዳንዱ የሰው ልጅ የተሰጠው ተሰጦ ይለያያል። አሁን ሁላችን የምንናገርበት ድምፅ ወንዱም ሴቱም አንድ አይነት ቢሆን ምን ያህል መሰረቻችን ይመስላችኋል? በተለያየ ሁኔታ የመሰረቻችን እድላችን የሚያሰፍ እንደሆነ እናውቃለን። ግን የተለያየ ያደረገው
ይሄን ይያዩ ማነት አይደለም እግዚአብሔር ይከለከለ። ባለም የሚደረጉ አስደናቂ መልካም ነገሮች ለምን ተደናቃችሁባቸው? ሊላ አይደለም ወሳሩ ዓለም በለፈራ ጥሉት ማለቱ አይደለም። የፈጠረው ስሙ ከፈጠረው በኋላ መልካም እንደሆነ እጅግ መልካም እንደሆነ አይየ ይላል። ሁለተኛው አሁንም እግዚአብሔር አንተም ደግ ያለው ቁሳዊ ብቻ አይደለም ምን ኖርበትም ዓለም አፋል ለምን ኢትዮጵያ የቆምኩኝ ይሄኛው ዓለም በዓለምነቱ ራሱ ይደነቃ ይገባው ወይ በዚህ በምን ኖርበት ዓለም ውስጥ የሚታዩ እድገቶች ለውጦችን እንዳናደንቃቸው ቦታ እንዳሰጣቸው ማለት ነው። እሱ ራሱ የሞተው ለዚህኛው ዓለም እንደሆነ ደግሞ ቅዱስ መጽሐፍ ስለሚያስረዳል። ዮሐንስ ምዕራፍ 3 ቁጥር 16 ማለት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ምን አድርጎታል? እንዲሁ ወዶታል፣ ራሱ ወዶታል። በዓለም ውስጥ የሚኖረውንም ሰው ወዶታል፣ ሰው የሚኖርበትንም ወዶታል። ዓለሙን ወደደው ነው ያለው ቅዱስ መጽሐፍ። ታዲያ መውደድ የለብንም ያለው የትኛውን ነው? ቁሳዊውን ዓለም በደፈረው ዓለም በዓለም ውስጥ ያሉትን ሰዎች አይደለም፣ ወይም ሰዎች የሚኖሩባትን በጓሮ የተከበበችውን ዓለም በአጠቃላይ አይደለም። አትውደዱ ሲል የኃጢአትና የክፋት ዓለም ኃጢአትና ክፋት የሰለጠነበት ዓለም ይሄን ዓለም አትውደዱ። ይህ ዓለም ኃጢአት ክፋትና ሰይጣን ተጽዕኖ የሚያደርጉበት ዓለም ነው። አትውደዱ የተባለው ዓለም ምን የሰለጠነበት ነው? ክፋት፣ ኃጢአት፣ ጽድቅ የማይፈጸምበት ሰዎች ተባብረው ኃጢአት የሚሰሩበት ዓለም አለ። ሰይጣን ወደደው የሚፈጸምበት ዓለም አለ። እንዲህ ያለውን ዓለም ውደዱ አለ። ምን አድርጓል? አትውደዱ። እንዲገው ምን አድርጎ ነው ያለው? አትውደዱ። እንዲህ ያለው ዓለም አትውደዱ። ለምሳሌ በየጊዜው ስፖርት ፕሮግራም ሲቀርብ ትሰማላችሁ። አቅራቢዎቹ በስፖርቱ ዓለም ይላሉ፣ በእንትኑ ዓለም፣ በቅርጫት ኳስ ዓለም፣ በአትሌቲክስ ዓለም ይላሉ። አትሌቲክስ ተጽዕኖ ያሳደረበትን የዓለም ስፍራ የአትሌቲክስ ዓለም፣ የአትሌቲክስ መንደር፣ የእግር ኳስ ዓለም እንደሚሉት ሁሉ ሰይጣን ተጽዕኖ የሚያሳድርበት እሱ ብቻ ፈቃዱን የሚያስፈጽምበት ዓለም አለ። ሰዎች ለሰይጣናዊ ፈቃድና ለሰይጣናዊ ሀሳብ ተገዥ ሆኑበት፣ ክፋቱ ብቻ የሰለጠነበት ሰው ሰው ሲያይ በጎ የማያስብበት ሁልጊዜ ክፋትና ተንኮል የሚያወጣበት የሚያወርድበት ዓለም አለ። እንዲህ ያለ ዓለም ትልቅም ይሁን ትንሽ፣ በውጭም ይሁን በውስጥ ያጌጠው ነገር ቢኖረው አትውደዱ አለ። በሰይጣናዊ ሀሳብ የሚመሩ በክፋት የሚጓዙ ኃጢአት በሰለጠነበት ሕይወት የሚኖሩ ካሉ ይህንን አትውደዱ ማለት ነው እንጂ በደፈናው ዓለምን ጠቅላላ ጥሩት ማለት ነው። ስለዚህ አትውደዱ ያለው አሁን እንግዲህ የትኛው ነው ማለት ነው? ክፋት የሰለጠነበትን፣ ኃጢአት የበዛበትን፣ ሰይጣን ፈቃዱን የሚያስፈጽምበትን ዓለም ማለት ነው። ማን ፈቃዱን የሚያስፈጽምበትን? ሰይጣን ፈቃዱን የሚያስፈጽምበትን ዓለም ማለት ነው። ይህችኛዋ ሰይጣን ፈቃዱን የሚያስፈጽምበት ዓለም የሶስት ነገሮች ውጤት እንዴት እናውቃታለን? እንዴት እንረዳታለን? የሚል ሊኖር ይችላል። አንደኛ ይችኛዋ ዓለም የስጋ አምሮቱን ይፈጸምባት ናት። ሰው በስጋ የፈለገውን በሙሉ የሚያደርግበት ሴት የሰው አይን አይቶት የሚፈልጋት ቁጥራቸው ብዙ ሊሆን ይችላል። ከሴቶቹ በሙሉ ግን ያማረልን ሁሉ ሳይሆን የፈቀደልን ስንት ነው?
ግን ያማረው ያየው በሙሉ የሚፈቅድ የሚፈልግ ይባላል። መፈለግ ብቻ ይሄን የሚፈጽም ይወት ያለዋል። መብላታው መብላት መጠንና ልክ አለው። ሆድ እንዳስረባሉት ነው። ግን ስሩ እንዳቆሰብስ ሰውነት ያለው ሰው አለ። ያየው ሁሉ መብላት የሚፈልግ ከልክ ከመጠን አትለፉ። ስጋችሁ ያማረውን በሙሉ አታድርጉለት እንደማለት ነው። የስጋ አቆት በሙሉ የሚፈጸምበት ያለምት ያለነገር ለወንዱ አንድ ሴት ተፈቅሮለት ከአንድ ካለፈ ግን ይሄ የስጋ አቆትን መፈጸም ነው። ለወንድ ሴት ተፈቅሯል። ወንዱ ከሴት አልፎ ወንድ አይቶ ከተመኘው ግን ይሄ የስጋ አቆትን መፈጸም ነው። እንዲህ አለው አለም መጠላት አትደርጉነ እዚሁ መካከል ስትኖሩ ሎጥ ቅዱስ መጽሐፍ ውስጥ እንደተጻፈልን በነበረበት ዘመን በሰዶም በገሞራ ወንድ ከወንድ ሴት ከሴት ጋር ሲዳሩ ተመልክቶ ነፍሱን እያስጨነቀ ይኖር ነበር ይላል ቅዱስ መጽሐፍ። አልወደዳትም። እኔ ልጅ ከወንድ ጋር ልዳራ፣ ሴቶች ልጆችም ከሴት ጋር ይዳሩ አላለም። የሆነውን እያየ ነፍሱን እያስጨነቀ የሚኖርባትን አለ እየተሰቀቀባት ኖር ነበር ይላል። ለዚህ ሰው ያማረው በሙሉ የሚያደርግባት አለ የምትጠላ አለ ከገበር ከልክ ባለፈ ሁኔታ ሰው የሚኖርበት ሁሉ ማግበስበስ የሚፈልግበት መጠር ባጣ ልክና ወሰን በሌለው ሁኔታ ሰው የሚኖርበት አለ እንዳልሆነ ጌታችን ይናገራል። ስለዚህ ከምግባር ውጭ የሆኑ የሚፈጸሙ የሰውነት ግንኙነቶች አሉ። ዝሙት አለ። ህፃናት ልጃገረዶችን ወዘተርፈ መድፈር አለ። ለሁሉ ልክ መጠን ማጣት አለ። ይቺ እንዳትወደድ የተባለች ዓለም አንዷ የስጋ አምሮት ከመጠን ባለፈ መልኩ የሚፈጸምባት አለ። ሁለተኛው የአይን አምሮት ነው። አይተን የምንመኘዋለን። አይተን ስንመኝ የኛ የሆነውን ነገር መፈለግ መልካም ነው። የኛ ያልሆነውን ግን መመኘት አለ። የራሱን ድንበር አልፎ የሰው አጥር የሚያጥራል። አሁን እኛ እንኳን ባለንበት እድሜ የቴሌቪዥኑ ሌሎች ነገሮች ከመስፋፋታቸው አስቀድሞ የሰው ልጆች ፍላጎታቸውን የሚያሟሉባቸው የተስተካከሉ እድሎች ነበሯቸው። አሁን ግን ሰው በራሱ አንድ ነገር ለማድረግ በአይኑ አምሮት ተገዢ መሆኑን የሚያስረዱ በርካታ ምልክቶች አሉ። ለምሳሌ አንድ ዕቃ መግዛት ስንፈልግ በቴሌቪዥን መስኮት ላይ በአይናችን አይተን አእምሯችን ውስጥ ባደረ ተጽዕኖ አንድን ነገር እንደምናለን አለሙ ራሱ ስለሚያውቅ ሁል ጊዜ እንደዚህ ያሉ ማስታወቂያዎች ከጊዜ ወደ ጊዜ የሚኖሩትን መርሃ ግብሮች ስፍራ ቦታ እያያዙ ሲሄዱ እናያቸዋል። ሰው ለዚህ ለአይኑ አምሮት ተገዢ በአይኑ ያየው ነገር አትኩሮት ይሰጣል፣ ቦታ ይሰጣል። በአይን ያየነው ያማረልን ነገር ቆጥሮ ማድረግ የምንፈልግባቸው መፈጸም የምንፈልግባቸው ይህም ሲባል ቁሳዊ ፍላጎት። አሁን ዛሬ ሰው እኛ ብቻ አይደለም እኛ እንኳን በመጠን ሊሆን ይችላል ባደገው አለም ሰው ከሚያገኘው በላይ ነው ወጪ ለመምሰል ለሚለብሰው ለመምሰል ለመፎካከር የሰው እይታ ለመሳብ መሳብ የምንፈልገው የማናቃቸውን ሰዎች እይታ ወይም የምንጠላቸውን ሰዎች ሳይቀር ለአይናችን አይተን ያማረልን ነገር ተበድረን ቢሆን እናደርገዋለን። ሰርጉ ሲደገስ በብድር ከአቅም በላይ ማድረግ የምንፈልገው ነገር በልብ ኖሮ አይናችን አይተው ተመኝተን ትዳራችንን ለአደጋ የምናጋለጥበት ጊዜ ስለዚህ ለአይን አምሮት የሆነ ነገር ፈልጎ የሚደረግበት አለማል ከአቅም በላይ ማለት ከአቅም በላይ እንደዚህ ለአይን ያማረ ነገር በሙሉ የምናደርግበትም አለም የሚጠላ አለም ነው ለማለት ነው። ሚናል ሶስተኛው ደግሞ የህይወት ትምክህትና ትዕቢት ያለበት አለማለት ነው። ይህ ትምክህትና የትዕቢት ምንጩ ብዙ ጊዜ ከዚህ አስቀድሞ በሰራ ናቸው ስራዎች የትምክህቱና የትዕቢቱ ባለቤቶች በዓለም ያሉ ብቻ አይደለም መተሳራ ነው ሳታ አሁን ከዚህ በፊት ቢሊየን ብር ብቻ ከዚህ በፊት አገልግሎት ሰጥቼ ወደኋላ የሰሩት መቅጠር ትክክለኛ ትዕቢት ነው። ወደኋላ ያለውንም የሰራ ያለፈው ማን ነው? ወደፊት የሚኖረውንም የሚሰራ ማን ነው? ዛሬ ያለውንም የሰራ ማን ነው? ነገሩኝ፣ ማን ነው? ወደኋላ ያለውን ስንቆጥር በልባችን ትክክለኛ የሚያደርበት ጊዜ አለ። ይሄ ብቻ አይደለም፣ በገንዘብ በቁሳቁስ ወዘተ መበራከት የተነሳ በሰው ልብ ውስጥ የሚያድር ትዕቢትና ትምክህት አለ። በራሷው በዚህ በለበስነው ልብስ እንኳን የቤት ልብስ ለብሰን አትክልት ለመቆጥቆጥ ሊሆን ይችላል። ምንም አትክልት ቆጥቋጭ ባይኖር ሲቆጥቁት በነበሩ ታንገጽ ማለት ነው። አትክልት ለመቆጥቆጥ ሊሆን ይችላል፣ ወይም ለጊዜ ገብተ ልብስ ቀይረን ሊሆን ይችላል። ድንገት እንግዳ በዛ በት ሲያገኘንና ለወጥ ያለ ልብስ ለብሰን ሰው ሲገናኘን ጠባያችን ራሱ ምን ያህል ለየት እንደሆነ ነው። አንድ በጣም የሚታወቅ ብራንድ የሆነ ሸሚዝ በለበስን ቀንና እዚሁ ሀገር ውስጥ የተመረተችውን በለበስን ቀን ልብ ውስጥ የሚያድረው እናውቀዋለን። ይሄ እንደዚህ አይነት በህይወት ትክክልና ትዕቢት ያለበት ዓለም አለ። ይህን ዓለም ነው አትውደዱ ያለው። ባገኛችሁ ትመኩበት፣ የሚመኩ ባለበት ስም ለእናንተ ደስታ አይሆን ማለት ነው። ደግሞ ለዚህ በቅዱስ መጽሐፍ ውስጥ በመጽሐፈ ምሳሌ ምዕራፍ 16 ቁጥር 18 ላይ ትዕቢት ጥፋትን ኩሩ መንፈስም ውድቀትን ይቀድማል ይላል። ትዕቢተኛ ቀልጦ ምንም ጥያቄ የለው ይጠፋል። ኩሩ መንፈስ ያለው ኩሩ መንፈስ አሁን ሰው አይተን እንዳላየን እንሆናል። እንዳላየን ራሱ የኑሮ ደረጃችን ትንሽ ለወጥ ሲል ለሰው ደረጃና ልካ ብለን በደንብ የምናውቃቸው አንድ ትምህርት ቤት የተማርነው አንድ መንደር የሆናቸው ሰዎች እንዳላየ እንደማናውቃቸው አድርገን ምናልፋል። ኩሩ መንፈስ ያለው ሰው በልቡ ጤናና ያልሆነ ስሜት የሚሰማው እንዲህ ያለው ሰው ቀጥሎ ምን አለዋል? ውድቀት አለ። እነዚህ ውድቀትና ጥፋት የሚቀርባቸው ነገሮች አለ። የሚጠፋ ሰው መነሻው ትዕቢት ነው። መነሻው ትዕቢት ነው። ከመጥፋት አስቀድሞ ትዕቢት ይኖራል። ትዕቢተኛ ይጠፋል። ኩሩ መንፈስ ያለውም እንደዚሁ ይወድቃል ነው ያለው በቅዱስ መጽሐፍ ውስጥ። እና በሰራናቸው ስራዎች፣ በውጤታማነታችን፣ በገንዘባችን፣ ባለንበት ደረጃ፣ ባለን አቅም፣ ባለን ጉልበት ወዘተረፈ የሚሰማን የልብ ትምክህትና ትዕቢት አለ። እንዲህ ያለው ህይወት ያለበትን ዓለም ማለት ነው። ስለዚህ ይቺ አትውደዱ የተባለችው ዓለም የሶስት ነገሮች ውጤት ናት። ደናስ በቅዱስ መጽሐፍ ስናለ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ስናለ ለቅዱስ ጳውሎስ ጀርባውን እንዲሰጥ ሁለት ነገር ነው። ሰው እግዚአብሔርን የሚወድ ከሆነ እነዚህ ያሉባቸውን ዓለሞች ይጠራል። ከእግዚአብሔር ጋር እየኖረ በስጋ አምሮቱ ሚዋኝና በስጋ አምሮቱ የሚመራ ሰው አይሆንም። ከእግዚአብሔር ጋር እየኖረ አይኔ ያማረው ሁሉ ላድርግ የሚል ሰው የለም። በስጋ በመንፈሳዊ ዓለም እየኖረ አብሮ እንደዚሁ ደግሞ በትዕቢት በትምክህት የሚኖር ሰው የለም። ከሁለቱ ባንዱ ነው የሚኖሩ ሰው። ዴማስ ወደ ቅዱስ ጳውሎስ ቀረበ። ሲቀርብ ይህን ጠልቶ ማንን ሊወድ ነው? እግዚአብሔር ሊወድ። ማንን ሊወድ ነው? እግዚአብሔር ሊወድ። ዴማስ ግን ቅዱስ ጳውሎስ ወይም ቅዱስ ጳውሎስ የተከተለው እግዚአብሔርን ትቶ ይሄንን ዓለም ወርዶ ሄደ። በቅዱስ መጽሐፍ ውስጥ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ዴማስ የአሁኑን ዓለም ወርዶ ምን አድርጎኛል አለ? ስልጦኛል። ወርዶኝ እየተቸገረ ነው አለ። ይሄኛውን ዓለም የምንወድ ከሆነ ምንም ጥያቄ የለውም፣ እግዚአብሔር የመተው እድሉ ሰፊ። እንደዚህ የሚኖር ሰው ትዳር እያለው እዚህም እዛም የሚዘል ዓለም አትቅርብኝ የሚል አይን ያማረውን በሙሉ ላድርግ፣ አይን ያማረውን በሙሉ ለማድረግ አቅም የሌለው ሰው ጉቦ በልቶ ሊሆን ይችላል፣ የድሃ ፍርድ አጓድሎ ሊሆን ይችላል፣ ስርዓት በሌለው ልክ
ልክ መንገድ የሚፈጽመው ሊሆን ይችላል። ያደርጋል ዓለሙን የሚወደው ካገኘ በኋላ ደግሞ ይመካል ይታበያል። ሰላሙ ራሱ ብቻ ከሁሉ በላይ ተፈላጊ አድርጎ ያጣል። ዴማስ ይህን ዓለም ወደደ፣ የፈለገው ማድረግ ይችላል። ስለሚስፈጨንቅ በአንድ ሴት ታሶ አይኖር ያማረችውን በሙሉ የፈቀደውን ያደርግባታል። ለአይኑ የተመኘውን በሙሉ ማድረግ የሚችልበት እድል ሰጥተዋል። ደግሞ ካገኘ በኋላ ባደረገው ነገር ለመመካት መብታ ነው፣ ነጻ ነው። እኛውን እግዚአብሔርን ካመን ለትዕቢት መብት የለን። እግዚአብሔርን የሚያምኑ ሁሉ ፍሩታን ናቸው። ራሳቸውን ዝቅ ዝቅ የሚያደርጉ ሁሉ ከፍ ከፍ ይላሉ። ማነው በጊዜው ከፍ የሚያደርጋቸው? እግዚአብሔር ነው። ስለዚህ ይሄኛውን ዓለም አልፈቀደውም። በላይ በተጠቀቁት መንገዶች የሚኖርባትን ዓለም ወደደና ቶ ይላል። ትቶን ሄደ ወደ ተሰሎንቄ። ተሰሎንቄ ማለት ወንዶሰን እንደም ሲዘመርላቸው የታቸዋል። እንደነ ላስ ቬጋስ ኃጢአት ወይም ደግሞ እንደነ ባንኮክ ኃጢአት በአሳስ ምቹ በግልጽ በላህል የሚፈጸምባት ዓለም ነበር። ስፍራ ነበረች ተሰሎንቄ። ማንም ያማረውን ያደርጋል። የራቆት ምልክታቸውን እያስቀመጡ ገላቸውን የሚሸጡ ሴቶች፣ የራቆት ምልክታቸውን እያስቀመጡ ገላቸውን የሚሸጡ ወንዶች፣ በአይናቸው ያማራቸው እግዚአብሔርን ደስ የሚያሰኘውን የሚያደርጉ የሰው ወገኖች የነበሩባት ከተማ ነበረች ተሰሎንቄ። ትዕቢተኛ የነበረበት ትሑት የማይገኝበት ነበረች ተሰሎንቄ። ቅዱስ ጳውሎስን ትቶ ወደ ተሰሎንቄ ሄደ ይላል። ሄደ ይህን ዓለም ወዶ ቅዱስ ጳውሎስን ትቶ ወይም ቅዱስ ጳውሎስ የሚከተለው እግዚአብሔርን ትቶ ወደ ተሰሎንቄ ሄደ ይላል። ዴማስ ይችን ዓለም የመረጠው ሶስቱን ነገሮች አይቶባቸው። እንግዲህ እነዚህ ሶስቱ ነገሮች በሁላችን ህይወት ላይ በተለያየ ጊዜ ጠንከር ያለ አደጋ ያደርሳል። ለምሳሌ ወጣቶች ሆነው መቼስ ሽምግልና ላይ የደረሰ ካለ የወጣትነቱ እኔ ፈተና ምን እንደሆነ ያውቀዋል። ዛሬም ወጣትነት ላይ ያላችሁ በወጣትነት የሚገጥመን ማወቅ ይገባል። ወጣቶች ሆኑ በስጋ ሞት ይፈተናል። በስጋ ቀረት አሁን ስታየው ከተማው ትንሽ ድፍረቱ መጠን መስመር እየለቀቀ በሌላው ዓለም የታየው ጌጥ እየመሰለ ጤናማ የሆነው ኢትዮጵያዊ ባህል፣ ጤናማ የሆነው በጎ ህይወት፣ ጉልበት ያለው ሌሎች ሁሉ የሚደነቁበት የሰው ልጅ ትክክለኛ ክብሩ የሚታይበት ሰው ማለት እንስሳ እንዳልሆነ ሰው ማለት እንደ ጉስ ፍጥረት ወይም ሰው ማለት ባገኘው ነገር ላይ ወንድ ነው ጊዜ በስሜት የሚነዳ እንዳልሆነ በምናስብ በሚያስተምሩባት ዓለም ውስጥ የስጋ ፈቃድ በባህል የሚገለጥባቸው ድርጊቶች ዛሬ በከተማችን በሀገራችን እየታዩ ነው። በየጎዳናው ሲሉ የሚላራሱ የሚጓተቱ ራሱ ወጣትነቱ አጠገብ ህፃን ልጅ አጠገብ አሁን ለስላሳና ኬክ አስቀምጣችሁ አትብላ ማለት እኮ ትልቅ ተት እናንተ ልጭም ይችላል አይነት አይነቱ ስላላችሁ ወይም የቴክ አይነቱ ስላልመረጣችሁ እናንተ ከምቶ ቴክ ቤት ስላልመጣ ሊሆን ይችላል። ለህፃን ፈጠና ወጣትም ልጅ አይቶ ያመራል። እያንዳንዱ ነው ወጣትነት የሚቆጥረው። ከላይ ደግሞ ጸጉር ይቆጥራል፣ ጡት ይቆጥራል፣ ወገብ ስም ቁጥር ሙሉ ይቆጥራል። ዳሌ ወጣትነት እንደዚህ ነው። በስጋ አምሮ መፈተና በስጋ አምሮ ይሄ የወጣቶች ነው። በመካከለኛ እድሜ ደግሞ በአይና ሞት መፈተናል። አንዱ ሰው ያዘው ተሽከርካሪ ካለ ያምራል። ጎልማሳ ድሮ የእንሳን ይዘው ሊያልፈኝ ነው፣ ሳራ ደግሞ ሊያልፈኝ ነው ይላል። የአይና ሞት በቃ ያዩትን ነገር መፈለግ መመኘት፣ ይሄ ጎልማሶች ፈተና። ሽማግሌዎች ደግሞ የህይወት ኑሮ ተንከት አለባቸው። በሽምግልና አይታችሁ ከሆነ ጊዜ አንድ ነገር ስትናገሩ እዛ ያለው ሚሽናሪ ማነት ይተመናል።
ይሄ ነው ዋናው ያኔ እንደዚህ ሆነ።
ከታሪኩ ጋር ማገናኘት ድሮስ በታሪኩ ላይ ራስን ባለቤቱን የበላይ አድርጎ ማስቀመጥ ምንም እንደማያስደንቃችሁ እንግዳ ነገር እንዳልሆነ አድርጎ ማቀም የተለመደ ደግሞ እድሜው ለገፋ ለሽማግሌ ትምክህቱ የኑሮ ትምክህት የኑሮ ትዕቢቱ አብሮ ለዚህ ህይወት በተለያየ ጊዜ በእነዚህ ሶስት ነገሮች ጠንከር ያለ ጥቃት ይደርስባታል። እግዚአብሔር ስለሚያውቅ ከዚህ እንድንጠነቀቅ ዓለምን አትምደቀው። ይሄ ያለበትን የሚደረግበትን ዓለም አትምደቀው። እንደዚህ ያሉ ገጽታ ያለባቸው አትምደቀው ማለት ነው። እንግዲህ ዓለምን የማልወድበት ሌላኛው ምክንያት እነዚህ መገለጫዎቹ ከሆኑ ዓለምን መውደድ አባታችን እግዚአብሔርን እንዳልወድ ስለሚያደርግ ሰው ዓለምን የሚወድ አሁን እለት ገሌላቸው ሰዎች አሉ። ለዛሬ አንዱን የስጋ ፈቃዳቸው የሚፈሰሙበት፣ ለነገ ሌላውን የስጋ ፈቃዳቸው የሚፈሰሙበት፣ ለተነጎዳ ሌላውን የስጋ ፈቃዳቸው የሚፈሰሙበት ቦታ ያላቸው ሰዎች እግዚአብሔር አይታሰባቸው። የህይወታቸው ምንጭ የህይወታቸው ምንጭ የሆነ እግዚአብሔር በህይወታቸው በህይወታቸው ስፍራ ያውቃል። ዓለምን መውደድ እቺ እንዲያለችውን አለመውደድ እግዚአብሔር እንዳንወድ አባታችን እግዚአብሔር ቅዱስ መጽሐፋችን ላይ ይሄን የተጻፈ ያዕቆብ ምዕራፍ 4 ቁጥር 4 ላይ አመንዝሮች ሆይ አትውደዱ የተባለች የትኛው ዓለም ነው? የስጋ አምሮት፣ የዓይን አምሮት እንደ ልብ የሚፈጸምበት። ሶስተኛው ደግሞ የህይወት ወይም የልብ ትምክህትና ትዕቢት ሰው በፈቀደው መልኩ የሚፈጸምበት ዓለም ማለት ነው። ከዛ በተረፈ ግን በትትና የሚኖሩባት ዓለም ብትደነቅ እግዚአብሔር ፈቃዱ ነው። ማን የፈጠራል? እግዚአብሔር ነው። በስልጣን የሚኖሩባት ዓለም ብትደነቅ መልካም ነው። ይህችን ዓለም ማን የፈጠራል? እግዚአብሔር ነው። በመተሳሰብ የሚኖሩባት ዓለም ብትወደድ መልካም ነው። ማን የፈጠራል? እግዚአብሔር ነው። ከዚህ ውጭ ግን ቀድሞ የተገለጡት ነገሮች የሰለጠኑባት ዓለም ግን ልትወደድ ለማትገባ ነው። ምክንያቱም እግዚአብሔር እንዳንወድ ስለምታደርግ። ስለዚህ ሲጀምር ማለት አመንዝሮች ሆይ፣ አመንዝራ ማለት በአንድ መስማት ማችል ማለት ነው። እኛ ምናልባት ወንድ ሆኖ ሴት ሴት ሆና ወንድ መፈለግ ብቻ ይመስላል። ሳናውቀው በብዙ ነገሮች እንዲህ ያለው ጠባይ ሌሎቹም ነገሮች ላይ አመንዝራነት ህይወት እንዲኖረን እያደረገ እግዚአብሔር ቤትንም ቃሉ የሚናገረው ማን ነው? እሱ ሰው ካልተወራወቀለት የሚሰረጨው ሰው አለ። ዛሬ ምስ ነው ስሽል ታሪክ ሚሰራል ሲለዋወጥስ ሲቀያየር አመንዝሮች ሆይ ዓለምን መውደድ ማናቸው እንደዚህ የተባለ እናንተ መኖሳውያን ሆይ አላለ ምኖች ሆይ ያላል አመንዝሮች ስትንገሩ ምኖች ሆይ ያላል አመንዝሮች ሆይ ይህንን የምትኖሩበት የአመንዝራ ዓለም መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ዓለምን የምትወድ ሆነ የትኛውን ዓለም የስጋ አምሮት፣ የዓይን አምሮት፣ ትምክህት፣ ትዕቢት እንደ ልብ የምትፈጸምበትን ዓለም ከወደድን ይሄ ለእግዚአብሔር ለአባታችን ጥል ነው፣ ጠላት ነው። እዚህ መካከል ትዕቢትን ይፈቅዳሉ? እዚህ መካከል በሐሜት መኖርን ይፈቅዳሉ? እዚህ መካከል በዝሙት መኖርን ይፈቅዳሉ? እዚህ መካከል ይሄን በመሳሰለው ነው ሁሉ ህይወቱን ሊመራ ይፈቅዳሉ? ይሄንን መውደድ ለእግዚአብሔር ጥሪ ነው፣ ጠላትነት። አታውቁም እሱን መውደድ በቀጥታ ሁለቱም አንድ ላይ ሊኖሩ አይችሉም። እሱን ስንወድ እግዚአብሔር መጥራት ይችላል። እግዚአብሔር ጠላቶች ይሆናል። ጠላቶች ቅዱስ ማቴዎስም ለሁለት ጌቶች መገዛት የሚችለው የሚችል ማንም የለም፣ ወይም አንዱ ይጠላል ሁለተኛውንም ይወዳል፣ ወይም አንዱ ይጠላል
ሁለተኛውንም ይነካል። ለእግዚአብሔርና ለምድር መገዛት አትችሉም ማለት ለገንዘብ፣ ለእግዚአብሔርና ለምድር ለገንዘብ። በቅዱስ መጽሐፋችን ውስጥ ከሰይጣን በላይ ቦታ የተሰጠው አንድ ኃይል አለ፣ እሱ ገንዘብ ነው። ገንዘብ አሁን ሰው ከሁሉ በላይ ዛሬ ቦታ የሰጠው ገንዘብ። በገንዘብ መገዳደል አለ፣ በገንዘብ መተዳደር አለ፣ በገንዘብ ማፈጸሙ ምን ነው አለ። ከሁሉ በላይ ገንዘብ የሚል ልብ ያለን ብዙዎቻችን። ከገንዘብ በፊት ግን እግዚአብሔር ለሰው የሰጣቸው ስጦታዎች አሉ። የመጀመሪያው ሙሉ አካል ወይም ጤንነት የሚሰጠው እግዚአብሔር ሰውን አበጃጀውና፣ ቀጥሎ ደግሞ የምንሰጠው እጅ፣ እግር፣ አይን፣ ጆሮ፣ አፍንጫ፣ ይህን ሁሉ አስቀመጠና ከምድር አበጃጀ። ካበጃጀ በኋላ አስተካክሎ አንድ እጅ አለው፣ አንድ እጅ የሌለው፣ አንድ እግር ያለው፣ አንድ እግር የሌለው አይደለም ያለው። ይህን ሁሉ አስተካክሎ ካበጃጀ በኋላ አፈር በራሱ መንቀሳቀስ አይችልም። እንዲንቀሳቀስ አደረገው። ምን ሰርቶ? የራሱን እስትንፋስ እፍ ብሎበት ነፍስ ሰጠ እግዚአብሔር። ስለዚህ ሰው አሁን ከገንዘብ በፊት የተሰጡ ስጦታዎች አሉ። እነዚህ ሁለቱ ካሉ ገንዘብ ይሆናል። ገንዘብ ይሆናል። ገንዘብ ቁሳዊ ወይም ምድራዊ ፍላጎታችን ለማሟላት የምንጠቀምበት ነገር ነው። ይመጣል፣ ይቀር ይችላል፣ ቢኖር ላይኖር። ያን ያህል ትልቅ እምነት በገንዘብ ላይ የምናሳድር ከሆነ ማበዳችን አይቀርም። እዚህ ሲበዛም አለመመካት ነው፣ ሲያንስም አለመጨነቅ። በዓለሙ ሁሉ የሚያደርጋላ ሲያንስም ይጨምርልን፣ ሲበዛ ደግሞ በልክ እንድንኖር የሚያዘን እግዚአብሔር ህይወታችን የሚመራበት መስመር ተከትለን ከመጓዝ ማለት ሲበዛ በትክክል ሲያነሳ ደግሞ ጭብጥ ቁርነት በማለት የምንኖር ከሆነ በሁለቱ ዓለም ውስጥ ባለ መዋዠቅ ጉዳት ያገኘናል። ጉዳት እዚህ ገንዘብ እና እግዚአብሔር ሁልጊዜ በዚያ ዓለም ላይ ውድድር አላቸው። ሰው ገንዘብን የሚወድ ከሆነ እግዚአብሔር መታመን ፈታነ። እግዚአብሔር መታመን ካለ ደግሞ በገንዘብ መታመን ስለዚህ ከሁለት አንዱ ምረቷል። ለሁለቱ መገዛት አይቻል። አንዱ ወደ ሌላውን መጠላት፣ ወደ አንዱ መጠላት ሌላውን መራቅ ነው የሚሆነው። ይሄን የተናገረው ይሄን የሚያስረዳው ሰው ገንዘብን ከቀረበ ከማን ይርቃል የሚለው ከእግዚአብሔር ይርቃል። ለገንዘብ ከተገዛ ለማን መገዛት ይሳነዋል ነው የሚለው ብዙ ከእግዚአብሔር። ስለዚህ ለገንዘብ ብቻ ተገዥ ሆነ የገንዘብ ፍላጎታቸው ከተሟላ ምንም ከማድረግ የማይመለሱ ምንም ከመፈጸም የማይመለሱ የሰው ወገኖች አሉበት። እርሱ ሰይጣን ፈቃዱን የሚፈጽምበት አለ እግዚአብሔር አለ እግዚአብሔር አለ። ስለዚህ እንደዚህ ከሆነ እግዚአብሔር ልንጠላ ያደርጋል። እንግዲህ ሌላው ቅዱስ ዮሐንስን በመልክ ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዞቹን ከባድ አይደሉም በማለት መውደድ ማለት ራሱ አባትን መውደድ ማለት አባታችን ማን ነው? እሱ እግዚአብሔር ነው። አባትን መውደድ ማለት ትእዛዙን ማክበር ማለት እንደሆነ ነግሮናል። ትእዛዙን ማክበር ስለዚህ እንዳንወድ ያደርገናልና ዓለምን መውደድ እግዚአብሔርን ከዚህ የተነሳ ነው። ዓለሙን አትውደዱ ያለው ዓለሙን ይህን አይነት ዓለም ካልወደድን ማንን መውደድ እንችላለን? እግዚአብሔርን ከወደድነው ደግሞ መውደዳችን የሚገለጠው በምንድን ነው? ትእዛዙን በማክበር ንገሩን። በምንድን ነው? ትእዛዙን በማክበር ትእዛዙን በመጥስ። ሌላው እግዚአብሔርን ከወደድ የእግዚአብሔርን ወይም ዓለምን ከወደድ የእግዚአብሔርን ትእዛዝ መጠበቅ አቅተናል ወይም አንችልም። መውደድ ካለ መጠበቅ ይቻላል። እግዚአብሔርን ካወደድ ነው ዓለምን ከወደድ እግዚአብሔርን ባለመውደዳችን ዓለምን በመውደዳችን የተነሳ የእግዚአብሔርን ትእዛዝ መፈጸም ያቅተናል። አታመንዝር፣ አትስረቅ፣ አትግደል፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ከጌታ ከአምላክ ከእግዚአብሔር በቀር ሌሎችን አማልክት አታምልክ፣ ባልንጀራህን እንደ ራስ አድርገህ ውደድ፣ ሰንበትን አክብር፣ አባትናችን አክብር። ይህን መፈጸም ያቀተናል። የወደድነው ዓለም ከዚህ ሕግ ጋር ስለሚጣላ ለምሳሌ ባለኛ ዮሐንስ ምዕራፍ 3 ቁጥር 17 ስናነ ነገር ግን የዚህ ዓለም ገንዘብ ያለው የምን ዓለም ገንዘብ ያለው የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ሳጣ አይቶ ያብራራል ማንንም ይሆን የዚህ ዓለም ፍቅር እንዴት በሱ ውስጥ ይኖራል የሚሻክርበት ሆነ የእግዚአብሔር ፍቅር የለበትም ማለት ሆነ እንዴት ይኖራል ፍልስፍስ ምዕራፍ 2 ቁጥር 3 ጀምሮ እስከ 5 ደግሞ ስናነ ለወገኔ ይጠቅማል ማለት ወይ በከንቱ ውዳሴ ምክንያት አንድ ስንኳ አጣሉ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር እያንዳንዱ ለራሱ የሚጠቅመው አይመልከት ለባልንጀራው ደግሞ እንጂ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ደግሞ እንዲሁ ይሆናል ለራሳችሁ አታስቡ ለማናስቡም ለባልንጀራችሁ ለባለቤታችሁ ለጓደኛችሁ ግን ዓለምን መውደድ ይሄን እንዳናስብ ይሄን ያጠፋል ሶስተኛ አንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ስናነ ቃሉ እንደሚነግረን ደግሞ ይህን አይነት ዓለም ዘላቂ ዓለም አለ በስጋ አምሮት በአይን አምሮት በትክክል እምንኖርበት እማንተዛዘንበት እኔ ልብላ እኔ ላገበስብሰው እምንልበት የግል አንድነት የራሳችንን ብቻ ፈቃድ እንፈጽምበት ዓለም ያንሳል ዓለሙ ሲያልፍ ይሄ ህንፃው መንገዱ ምናምን ብቻ የሚፈራረስ እንዳይመስል እንደዚህ የሚኖሩ ራሳቸው ቀደምም ብለናል የሚጠፉ ሰዎች ራሳቸው ምን ይባላል ማለት ዓለም ይባላል ምን ይባላሉ ዓለም ንገሩኛ ምን ይባላሉ ዓለም ይባላሉ አብረው ይጠፋሉ ማለት አብረው ይጠፋሉ አንደኛ ጴጥሮስ ምዕራፍ 1 ቁጥር 24 ነው የሚለው ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል ስጋ ሁሉ ሲል ሰው ማለት ነው። ስጋ የለበሰ ሰው ሁሉ ስጋ ያሳብ የሚያስብ በስጋ ፈቃድ ብቻ የሚመራ ሰው እንዲህ ያለ ሰው ክብሩ ሁሉ እንደ ሳር አበባ እንደ ሳር አበባ እንደገና ማቴዎስ ምዕራፍ 6 ቁጥር 4 ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና በዚህ ፈቃድ ጌታ ቢፈቅድ ብንኖር ወይም ይህን ያን እናደርጋለን ማለት ጣፊ ናቸው እንደ እንፋሎት እንፋሎት እስከ ጊዜው የሚታየው የምትጠፉ ናቸው ይህን አታስ በተቃራኒ እግዚአብሔርን ፈቃድ የሚያደርግ ትልቁን የሚጠብቅ ግን ለዘላለም ይኖራል ስራውን ይከተለዋል የሚለው ቅዱስ መጽሐፍ እግዚአብሔር መውደድ ካለ እግዚአብሔር ባለመውደድ ዓለምን የሚወዱ መጨረሻ ይጠፋ ምን ይሆናሉ? ይጠፋሉ ምን ይሆናሉ?
ይጠፋሉ
ላቸው መልሱ ምን ይሆናሉ? አጭር ጊዜ በዚህ ርዕስ ትንሽ ቁም ነገሮች ይዛቸው ይላልባቸው ምን ይሆናሉ? እግዚአብሔርን የሚያምኑ ግን በዓለም ውስጥ እግዚአብሔርን አምኖ እየኖሩ መጨረሻ አይጠፉ ለዘላለም ይሆናል ለዘላለም ራእይ ምዕራፍ 14 ቁጥር 13 ስናነብ ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው ብፁዓን ለሞት ወበልተ እግዚአብሔር ከመያ ይርፉ መነፃ ማሆም ወተለወሙ ክብሮሙ እግዚአብሔር ከሰማይ ነው ይህ ድምፅ የመጣው ከሰማይ ድምፁ የሚሰማ ማን ነው እሱ ከሰማይ እንዲህ የሚል ድምፅ መጣ እግዚአብሔርን አምነው የሚሞቱ ብፁዓን አሁን ከድካማቸው ያልፉ ዘንድ ስራቸውን ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ አለ ዮሐንስ እግዚአብሔርን አምነው የሚሞቱ ምንድን ናቸዋል? ብፁዓን አይሞቱም ለዘላለም ይኖራሉ በሕይወት ይኖራሉ ደስ ብሏቸው ይኖራሉ አምነው የሞቱ እሱም ተጠግተው የሞቱ ተስፋ አድርገው የሞቱ የዚህን ዓለም ነገር መጠጊያ አድርገው ያልተጓዙ ትንቢት የአይናሞቱ የስጋ ፈቃድን ይህንን የህይወታቸው መገለጫ አላደረጉ ሲሞቱ ብፁዓን ናቸው እንደዚህ ያሉት ሲሞቱ
ስራቸውን ይከተላቸዋል። ስለዚህ እንግዲህ ባንተ ስካውን ባየው ቅዱስ መጽሐፍ አቀረበልን የተሻለው ምርጫ መጣ መጓዝ ነው። ቅድም የተገለጸው ዓለም መውደድ እስላም ወጥ ምኞት ወጥ ተፋው በእስላም ወጥ እና ምኞት አካይ በደሙ መውደድ አለ በደሙ መጥራት አለ። ስትወዱ አንድ ላይ ሆኖ ሰዎች ጋር አንድ ማለት ትወዳላችሁ። ስትጠሩ በአድማ መጥራት አለ። ይህን የመሳሰለው ነው ይፈጸማል። ነገሮች ሁሉ የሚከናወኑበት ስርዓትና ሚዛን ገንዘብ ይሆናል። ቁሳዊ ነገር ሰው የሚደሰተው ቁሳዊ ፍላጎቱ ሲሟላ ይሆናል። ትዕቢት የኃጢአት ስራዎች ሁሉ መገለጫዎች ነው። እንዲህ ያለውን ዓለም አትውደዋል። ምክንያቱም እንደዚህ የሚሄድ ዓለም በዚህ ዓለም ውስጥ የሚኖሩ የሰው ወገኖች መጨረሻቸው ጥፋት ነው። መጨረሻቸው ምንድን ነው? ጥፋት። ስለዚህ እናንተ ይህን ዓለም ጥሩ፣ በሱ ዓለም ውስጥ ግን የኖራችሁ የእግዚአብሔር አምላካችሁን ፈቃድ አትጡ። ፈቃዱን ብታደርጉ ፈቃዱን በማድረጋችሁ የተነሳ በደስታ የምትሆኑበት ዓለም ተዘጋጅቶ ይጠብቃችሁ። በዚህ ዓለም እያላችሁ የሰራችሁትም ስራችሁ ደግሞ ይከተላችኋል። እዚህ እንግዲህ ባጭሩ ቅዱስ መጽሐፉ ሲናገር ይህን ለማለት ነው። የተለያዩ የቅዱስ መጽሐፍ ክፍሎች አሉ። ባጭሩ ባጭሩ ጥቅሱ ላነብላችሁ ይህን የበለጠ የሚያጠነክሩልን ቆላሲስ ምዕራፍ 3 ቁጥር 1 እስከ 3 እና ምዕራፍ 22 እስከ 24 ስናነብ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በታች ያለው ቤት ያለውን እሹዋል ቤት ያለውን እሹዋል በላይ ያለውን እሹ። አሁን ኑሮ ማለት የሚመስለን በብዙ ነገሮች ታጥረናል። እዚች አገር በምኖርበት ምድር ላይ መሬት ከገዛ እዚህ እየኖርን የሆነ አገር ፓስፖርት ካለን ልጃችን እኛ እዚህ ኖረን አሜሪካ ከተወለድ ወይ ካናዳ ሄደን ከወለድ ወዘተ ትልቅ ጥበቃ ሙሉ ጥበቃ ጋር ሴኪዩር እንደሆነ የሚሰማ ሰዎች አለ። ይህ ጊዜ ያለ ጥበቃ ያለው ጊዜ ያለ ለክርስቲያን እንደዚህ አስበው እግዚአብሔር እናያሉ ሰው በዚህ ዓለም ነገር አታስቡ። ይልቁን የትኛውን እሸዋል የትኛውን እሸዋል ይህኛው በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁን በእግዚአብሔር ከክርስቶስ ጋር ተሰውሯልና ይላል ጴጥሮስ 1:5-6 እናለን። እንዲሁም ጎበዞች ወደ ሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትዕቢትና እንደ ልብስ አውቁ። እግዚአብሔር ትዕቢተኞችን ምን ያደርጋልና ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን ምን አድርጓል? አዋቁ፣ ዝቅ አሉ፣ ትሑታን ሁኑ። ሮሜ ምዕራፍ 8:6-8 ስለ ሥጋ ማሰብ ሞት ነው። ስለ ሥጋ ማሰብ ምንድን ነው? አይሞላም፣ እርካታ የለም፣ አይሞላም። ዛሬ የሆነ ነገር እንፈልጋለን፣ ስናገኘው አንድ ወር አብሮ አይሰነበትም፣ ይሰለቸናል። ነገ ደግሞ ሌላ እንፈልጋለን። ሞት ነው ስለ ሥጋ ማሰብ። እረፍት የለም ሥጋ ተመልክቶ ባሰብነው ነገር። ስለ መንፈስ ማሰብ ግን ሕይወትና ሰላም። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ልክ አይገዛምና መገዛቱ ተስኖታልና በስራ ያሉትን እግዚአብሔርን ደስ ያሰኙት አይችሉም ነው። ማቴዎስ ምዕራፍ 6 ቁጥር 24 ቅድም አልበናል። ገላትያ ምዕራፍ 1 ቁጥር 10 ደግሞ ስናነብ ሰውን ወይስ እግዚአብሔርን አሁን እሺ እሰኛለሁን? ወይስ ሰውን ደስ ላሰኝ ይፈልጋለሁን? አሁን ሰውን ደስ ላሰኝ የክርስቶስ ባሪያ ባልሆን ሰውን ደስ የማሰኝ እኮ የሰውን ፈቃድ ለመፈጸም ሰው ደስ ይበለው ብለን የምንሰራቸው ነው። እግዚአብሔር እየተቀየ ነው። የክርስቶስ ባሪያ ትሆኑም እንዲህ አይነት ህይወት ካለ ማለት ነው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 4-7 ስናነ በራሴ ላይ ምንም አላውቅም፣ ነገር ግን በዚህ አልጸድቅም፣ እኔ የሚፈርድ ማን ነው አለ
ጌታ
ማን ነው ጌታ ስለዚህ በጨለማ የተሰወረው ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ ሲመጣ ድረስ ጊዜው ሳይደርስ አንዳች አትፍረም በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል። ወንድሞቹ ስለአንዱ በአንዱ ላይ አንዳችሁን እንዳትታበሉ ምን እንዳትሆማል እንዳትታበሉ ከተጻፈውም አትረፍ የሚለውን በእኛ ብናሩ ዘንድ ይህን በእናንተ ምክንያት ስለ ራሴና ስለ አቆሮፍ እንደ ምሳሌ ተናገሩ። አንተ እንድትመጥ ማን አድርጓል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንደተቀበልክ የምትመካ ስለምንድነዋል? በመንፈሳውያን ዘር እርስ በርስ እየተከፋፈሉ የበለ የበለለን እያሉ የሚሰሩትን አስመልክቶ ስራውን ስጋዊ አደረገና ይሄን ከማድረግ ተከልክሏል። እዚህም ሆኖ መንፈሳዊ ስፍራ ላይ ዓለማዊ ስራ መስራት ዓለምን መውደድ በመጠጋት አይደለም፣ መድኃኒዓለም ግቢ ውስጥ በመሆን አይደለም፣ ቤተ መቅደስ በመግባት ባለመግባት አይደለም። እግዚአብሔር የሚመረምረው የሚለካው ልብ ነው። ለዚህ እዚህም ትውክት አለ። ትውክት ምን ሰውን ነው የምንለካው? ትውክት አለ። አሁን ግን በእናንተ ፊት ቆሜ እንዳገለግል እስከዛሬ ያደረገው ማን ነው? ነገ ስለሚሆነው የሚያውቀው ማን ነው? እሱ ስለመኖራችን አናውቅም። እንኳን ስለምናካሄደው ጉባኤ የሚያውቃለን ያውቅ። ስለዚህ ገና ይሄ ይሆናል ብሎ ትምክህት ለማን ትንቢት ለማን? ይህንን የሚወቅ ሰው እንደዚህ መኖር ዓለምን መውደድ። ኤርምያስ ምዕራፍ 45 ቁጥር 5 ደግሞ ለራስህ ታላቅ ነገር ትፈልጋለህን? በስጋ ለራስ ሁሉ ላይ እነሆ ክፉ ነገር አመጣለሁና አትፈልገዋል። እኛ በሰራነው ስራ ስራው እግዚአብሔር የሚወደው የፈቀደው ከሆነ የማክሩ ይገለጥበት። እስቲ የማክሩ ይገለጥበት። ለራስ አለ ታላቅ ነገር ትፈልጋለህ? እንዲያሞግሱ ከፍ እንዲያደርጉ ዝና ባለም እንዲነገር ክብር እንዲገለጥ ትፈልጋለህ? አትፈልግ። ምክንያቱም ስጋ ለራስ ከሆነ ሁሉ ላይ እነሆ ክፉ ነገርን ያመጣለው እና አንታጥፈልግ። እግዚአብሔር ነገር ግን በሄድክበት ስፍራ ሁሉ ነፍስን እንደ ምርኮ አድርጎ ይሰጣል፣ ወይም ነፍስን እንደ ምርኮ አድርጌ ይሰጣል። አንተ ያለ መፈለግ ተጓዝ። ስለዚህ ዓለምን አትውደዱ ሲል እንግዲህ ምጥቂቱ ሄደ ማለት ነው። ዓለም እኛ ልንኖርበት ተፈቅዶልናል። እሱ ግን በእኛ ውስጥ ሊኖር አልተፈቀደለትም። የትኛው ዓለም? የሰይጣን ፈቃድ የሚፈጸምበት ዓለም። እኛ እንኖርበታለን፣ እሱ እየላከን። እሱ ግን በእኛ ውስጥ ሊኖር አልተፈቀደም። እዚህ ከአሁን ከእግዚአብሔር ጋር ትዕቢት አልተፈቀደም። ከእግዚአብሔር ጋር ከሆን ሐሜት አልተፈቀደም፣ አድማ አልተፈቀደም፣ ዝሙት አልተፈቀደም፣ ሌብነት አልተፈቀደም። ተፈቅሯል? ንገሩኛ። ተፈቅሯል? ዓለሙን እንኖርበታለን፣ እሱ ግን በእኛ ውስጥ ሊኖር ነው። ቅዱስ መጽሐፋችን እንደሚናገረው የተዘጋ ምንጭ አለ። ምንጭ ምንጭ ሆኖ ከተከፈተ እየፈሰሰ ነው የሚያልቅ። እንዲጠጣ መዘጋት አለበት። ደግሞ ለመጠጣት ምንጭ ሲጠጡትም መርዝ የሚሆን መጠጥ እኮ አለ። ቅዱስ መጽሐፋችን ውስጥ በምሳሌነት ተጽፎልናል። መርዝ የሚሆን መጠጥ የታተመ ጠጦች የተባለው ምንጭ አለ። የታተመ የተፈቀደ ልክ እንደሱ ሰው እየጨለፈ እየቀዳ የሚወስደው ቁም ነገር ያለብን ከእኛ የሚወስደው ሁሉ ሰውን የማይገድል የማያጠፋ ለምጽ የማያስይዝ የማያሳዝን እንዲሆን ጥንቃቄ እናድርግ ማለት ነው። ሌላው ዓለም ምን እንደሆነች በአግባብ ከተረዳን፣ ዓለም መውደድ ምን እንደሚያደርግ ካወቅን፣ ዓለም ወዴት እንደምትደርስ ከተረዳ ዓለምን አትውደዱ ለምን እንደተባለ ይገባናል ማለት ነው። የስጋ ፈቃድ የሚፈጸሙባት ዓለም መጨረሻ ትጠፋለች። እንግዲህ እግዚአብሔር ይህን ውደዱ ሲል ለእኛ በሕይወታችን ያቀደው እቅድ የመጀመሪያ ደረጃ ማለት ነው። ይህን ኃጢአት የሚደረግበትን ዓለም ጥለን እግዚአብሔር ስለሆነ አንዱ የተሻለ ጥሩ ደረጃ ላይ ነው ማለት ነው። ሌላው ደግሞ ይቀጥላል በየጊዜው ይቀጥላል። እንግዲህ በመጨረሻ ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3 ቁጥር 13 11 የጌታ ቀን ግን እንደ ሌባ ሆኖ ይመጣል። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይ ፍጥረት በትልቅ ትኩሳት ይፈታል። ስለዚህ ይሄ ዋጣው ማዕከሉ ምድር ይጠፋል። ይሄ ይጠፋል። የተመኘነው ነገር በሙሉ፣ የጓጓንለት ነገር በሙሉ ይጠፋል። ይህን እያሰባችሁ መምጣቱን እየጠበቃችሁ እያስቸኮላችሁ ደግሞ እሱን እየመሰላችሁ በቅዱስ መሆን መኖር ለእናንተ ቤት የተመረጠ ነው ማለት ነው። እንግዲህ ክርስቲያኖች አትኮታችን ልንኖርበት ለምንናፍቀው ለዚህ ዓለም እንዳይሆን ዘላለማዊ ሕይወት እንድንናፍቅ አትኮታችን ከሥራ ጡረታ ስንወጣ ሰብስበት ስለምንጠቀምበት ቁሳቁስ ገንዘብ ሳይሆን ስለ ዘላለማዊ ነገር እንድናስብ ዓይናችን ልባችን አትኩሮታችን ወደ ሥጋው ሆነ ዓለሙን እየወደድን እግዚአብሔርን የምንጠራበት ፈቃዱን የምንተላለፍበት ስለሚኖር ይሄ ልብ እንድንለው እግዚአብሔር ዓለምን አትውደዱ ያለን። እንግዲህ ስለ እኛ የሚያስቡ ሰዎች ስለ እኛ ያላቸውን አመለካከት ጊዜያዊ አመለካከት ለማስተካከል ሳይሆን በፍርድ ቀን እግዚአብሔር በእኛ ስለሚያደርግብን እያሰብ ከዓለም ይልቅ በዓለሙ የሚፈርደው ማንን እንውደድ? ንገሩ፣ ማንን እንውደድ? ኃጢአትን አትውደዱ፣ ሰይጣን ፈቃዱን የሚያስፈጽምበትን አሰራር አትውደዱ፣ ክፋትን አትውደዱ ማለት ነው እንጂ በዚያ ነው ሰርታችሁ ወጥታችሁ ወርዳችሁ አግኝታችሁ እግዚአብሔር አታመስግኑ ማለት አለ። ኃጢአት የሚሰራበትን አትውደዱ። ማናችን ቢሆን እንዳልሆነ ትብብር እናደርጋለን አይተን እንዳላየ ሰምተን እንዳልሰማን ነው። ሰዎች በህብረት በእግዚአብሔር ላይ የሰይጣንን ፈቃድ እየፈጸሙ ነው ሲያደርጉ ቸልም እንላለን። እንዲህ ያለውን አንውደድ። በቤታችን ካለ አንውደድ፣ በጉርብትና ካለ አንውደድ። ከዚህ የሚወጡበትን በጎን ያድርግላቸው አምላካችን እግዚአብሔር ሁላችንም እሱን በመውደድ ፈቃዱ በማድረግ እንዲያሰናን ቅዱስ ፈቃዱ ይሆንልን። ባለው ጊዜ እሱ የፈቀደውን ያስተማረን አምላካችን የተመሰገነ ይሆን። በቃና ለጸሎት ይነሳል።